ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። ባለም አቀፉ የወንጀል ፍርድ ቤት ICC ክስ እንዲመሰረት የመጠየቅ ስልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው።
የተባበሩት መንግስታት የሰብአዊ መብቶች አጣሪ ኮሚሽን ሊቀመንበር ማይክ ስሚት ስለ ኤርትራ ከተናገሩት የወሰድነው ነው።
ኤርትራውያን በዛሬው ዕለት አዲስ አበባን ጨምሮ በተለያዩ አካባቢዎች ኮሚሽኑ ያወጣውን ዘገባ በመደገፍ ሰላማዊ ሰልፍ አካሂደዋል።
የተበደለ ህዝብ አለ። ኤርትራዊ ህዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። ኤሪትሪያንም ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጣለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኝ።
በአዲስ አበባ ዩኒቨርሲቲ የቀድሞ የፍልስፍና መምህር በአሁኑ ወቅት በማኅበራዊና ፖለቲካዊ ጉዳዮች ተንታኝ ዶክተር ዳኛቸው አሰፋ አስተያየት ነው የሰማችሁት። እነዚህ ሁሉ በአብይ ርዕሳችን ተካተዋል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ሐሙስ ሰኔ 16 ቀን 2008 ዓ.ም ምሽት ፕሮግራም የምናስተናግዳችሁ አዲሱ አበበና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮችም አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
የተባበሩት መንግስታት ድርጅት የሰብአዊ መብት መርማሪ ኮሚሽን ኤርትራ ላይ ያወጣውን ዘገባ በመደገፍ የድርጅቱ ማዕከል በሚገኝበት በጄኔቭ በአዲስ አበባ ኢትዮጵያና በስድስት የትግራይ ክልል የስደተኞች መጠለያ ጣቢያዎች ኤርትራውያን ዛሬ ሐሙስ ሰላማዊ ሰልፍ አድርገዋል። በብዙ መቶዎች የሚቆጠሩ ሰልፈኞች በአዲስ አበባ የአፍሪካ አዳራሽ ጽህፈት ቤት ፊት ለፊት ባካሄዱት ተቃውሞ ኮሚሽኑ በእኛ የችግሩ ሰለባዎች ለዓመታት የደረሰብንን ግፍ በምርመራው አጋልጠዋል ብለዋል። ለአፍሪካ ህብረት ሊቀመንበር ዲላሚኒ ዙማ ጽህፈት ቤትም ብሶታቸውን የገለጹበትን ደብዳቤ አቅርበዋል። ከትግራይ የስደተኞች መጠለያ ጣቢያዎች በማይ አይኒ በተካሄደው ሰልፍ ተሰላፊዎቹ ግፉን ሽሽት የሚሰደዱ ወገኖቻችንን ውሃ ስለሚበላቸው በማለት ጥቁር ለብሰው እንደነበርና የፕሬዝዳንት ኢሳይያስን ምስልም እንዳቃጠሉ ለአሜሪካ ድምፅ ራዲዮ ገልጠዋል። ሙሉ ዘገባ በዕለቱ አብይ ርዕስ ተካቷል።
የሶማሊያ ብሔራዊ ጦር በትላንትናው ዕለት ማዕከላዊ ሶማሊያ ውስጥ በአልሻባብ አማጽያን ላይ በወሰደው ጥቃት ስምንቱን ገድሎ በርካታ ጥይቶችንና ጦር መሳሪያዎችን እንደማረከ ባለሥልጣናትና የአካባቢው ነዋሪዎች ገልጸዋል። የሶማሊያ ጦር ኃይል አዛዥ አህመድ መሐመድ ትሬዲሽ ለቪኦኤ የሶማልኛው አገልግሎት እንደገለጹት ጥቃቱ የተካሄደው በጋልጉዱድ ክልል ኤልዲር አጠገብ ባለችው ማሳጋዋ ከተማ ውስጥ ነው። አንድ የመንግሥቱ ወታደር መሞቱንም የጦር አዛዡ ገልጸዋል።
የዓለም ጤና ድርጅት WHO በአንጎላና በዲሞክራቲክ ሪፐብሊክ ኮንጎ ድንበር መካከል አስቸኳይ የቢጫ ወባ ክትባት እንደሚጀምር ዛሬ ሐሙስ ይፋ አድርጓል። ወባ በዓለም አቀፍ ደረጃ መሰራጨቱን መግታት የድርጅቱ ቀዳሚ የሆነ ትኩረት ነው። የመጀመሪያው የክትባት መስጫ ጊዜ እንደ አውሮፓ አቆጣጠር በመጪው ሐምሌ ወር መሆኑን የገለጠው WHO ቀዳሚዎቹ ደግሞ ንግድና ልዩ ልዩ እንቅስቃሴዎች የሚበዙባቸው የየአገሮቹ መገናኛ ድንበሮች ይሆናሉ ብሏል። እንደ አውሮፓ አቆጣጠር ካለፈው ሰኔ 13 ወዲህ ሶስት አገሮች ማለትም ቻይና፣ ኬንያና ዲሞክራቲክ ሪፐብሊክ ኮንጎ አንጎላ ውስጥ ከተከሰተው ጋር በተያያዘ ቢጫ ወባ እንደተገኘባቸው ታውቋል። ከዚህ ቀደም አንጎላ ውስጥ በተከሰተው የቢጫ ወባ ወረርሽኝ 325 ሰዎች መሞታቸው አይዘነጋም።
ዩናይትድ ስቴትስ ውስጥ ዲሞክራት አባላት በመሳሪያ ቁጥጥር ሕግ ላይ ድምፅ ካልተሰጠ ንቅንቅ አንልም ብለው ትላንት ሌሊቱን ለረጅም ሰዓታት የቅምጥ ተቃውሞ አካሂደዋል። የተወካዮች ምክር ቤት ሪፐብሊካኖቹ መሪዎች እንደ አውሮፓውያን ዘመን አቆጣጠር እስከ መጪው ሐምሌ 5 ድረስ ምክር ቤቱ እንዲበተን ዛሬ ማለዳ ላይ ድምፅ ሰጥተዋል። ይሁንና በርካታ ዲሞክራቶች ጥያቄያችንን እስከምናስፈጽም ንቅንቅ አንልም በማለት ምክር ቤቱ አዳራሽ ውስጥ የመቀመጥ አድማ አካሂደዋል። ትላንት ሪፐብሊካኑ አባላት ወጣ ገባ ይያሉ በተለያዩ ህጎች ላይ ድምጽ ሲሰጡ ሌሊቱን ሙሉ በመቀመጥ ተቃውሞ ላይ የቆዩት ዲሞክራቶቹ ህጉን ካላቀረባችሁ አንለቅም በማለት ሪፐብሊካኑ አፈ ጉባኤ ፖል ራያን ላይ የተቃውሞ ድምጽ ሲያሰሙ ቆይተዋል። መጽሔት ክፍለ ጊዜ ዘገባ ያቀርብበታል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ኢንተርፖል በህገ ወጥ መንገድ ፍልሰተኞችን የሚያሸጋግሩትን 11 ወንጀለኞች ለመያዝ በሚያደርገው ጥረት ህዝቡ እንዲረዳው ዛሬ ጥሪ አስተላለፈ። ዋና ጽህፈት ቤቱ ፈረንሳይ የሆነው ዓለም አቀፉ የፖሊስ ድርጅት እስካሁን በበርካታ የተለያዩ አገሮች ውስጥ 26 በህገ ወጥ መንገድ ፍልሰተኞችን በማሸጋገር እጃቸው አለበት ተብሎ የሚከሰሱ ሰዎችን ይዞ አስሯል። ለኢንተርፖል የአደን ዘመቻ ድጋፍ ሰጪ የክፍሉን በዋና ዲሬክተርነት የሚመሩት ማይክል ኦኮነል ስለዚሁ ሲናገሩ ወንጀለኛው መረብ ህገወጥ አገልግሎት ለሚሰጣቸው ሰዎች ደህንነት ምንም ደንታ ስለሌለውና እንደ ማንኛውም ግዑዝ የንግድ ሸቀጥ ስለሚቆጥራቸው በዓለም ዙሪያ ለደረሰው ሰቅጣጭ አደጋ መጋለጣቸውን ተገንዝበናል ብለዋል። ኦፕሬሽን ሃይድራ የተሰኘው ይህ የኢንተርፖል ዘመቻ ዓላማ መድረሻ አጥተው ተስፋ በቆረጡ ስደተኞች ዝውውር ማትረፍ የሚፈልጉትን የእነዚህን ወንጀለኞች መረብ መበጣጠስና ግለሰቦቹንም እያደኑ ይዞ ለፍርድ ማቅረብ ሲሆን መረጃ ያለውን ማንኛውንም ሰው ደግሞ እንዲጠቁም ማበረታታት ነው። በዚሁ መሰረት ኢንተርፖል በዛሬው ዕለት የ11ዱን ተጠርጣሪዎች ምስል በድረ ገጹ አውጥቷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እንግሊዝ የአውሮፓ ህብረት አባል እንደሆነች ትቀጥል ወይስ ከህብረቱ ትውጣ በሚል ምርጫ ላይ ዜጎቿ የውሳኔ ህዝብ ድምጻቸውን ሲሰጡ ውለዋል። የእንግሊዛውያኑ ምርጫ ውጤት የሚገለጸው ነገ እንደሚሆን የታወቀ ሲሆን በአየር ሁኔታና በሌሎችም ምክንያቶች የድምፅ መስጫ ጣቢያዎች በሀገሩ ሰዓት አቆጣጠር እስከ ምሽቱ 4 ሰዓት ወይም አዲስ አበባ ላይ ከሌሊቱ 7 ሰዓት ድረስ ክፍት ሆነው እንደሚቆዩ ታውቋል። ዛሬ የተካሄዱ ቅኝቶች ሁለቱንም ሐሳብ የሚደግፉት ወገኖች ቁጥር መሳ ለመሳ መሆኑና ፉክክሩም የትንቅንቅ መሆኑን ጠቁመዋል።
የቱርክ መንግሥት ከኩርዲስታን አማጽያን ጋር በሚያካሄደው ውጊያ ለወታደራዊ ኃይሉ ሙሉ ሥልጣን እየሰጠ ነው። የሰብአዊ መብት ቡድኖች ግን ሥልጣን ያለ አግባብ የመጠቀም ክስ በሚሰማበት በአሁኑ ወቅት የጸጥታው ኃይል እንዲህ አይነት ሙሉ ሥልጣን ሲያገኝ በማናለብኝነት ለመንቀሳቀስ የሚያስችለውን ሕጋዊ ፈቃድ ጨበጠ ማለት ነው ሲሉ ይነቅፋሉ። ከኢስታንቡል የተላከ ዘጋቢያችን ዶሪያን ጆንስ ሪፖርት እንደሚለው ጉዳዩ የቱርክንና የአውሮፓ ሕብረት ግንኙነትን የባሰ ሊያሻክር ይችላል። አዳነች ፍሳዬ ታቀርባለች።
ከኩርድ አማጽያን ጋር የሚካሄደው ውጊያ እየተጋጋመ በሄደበት በአሁኑ ወቅት የቱርክ ምክር ቤት ለሀገሪቱ ወታደራዊ ኃይል ዘርፈ ሰፊ የሆነ ስልጣን ለመስጠት እያሰላሰለ ነው። የቀረቡት ሐሳቦች ወታደራዊ እንቅስቃሴዎች በአካባቢው የሲቪሎች ቁጥጥር እንዳይደረግባቸውና ወታደራዊ ኃይል መኖሪያ ቤቶችን ካለ ፍርድ ቤት ትዕዛዝ እንዲፈትሽ መፍቀድን ያካተቱ ናቸው። ሂማን ራይትስ ዋች በተባለው የሰብአዊ መብት ድርጅት የቱርክን ጉዳይ የሚያጠኑ ኤማ ሲንክለር ዌብ በጣም የሚያሳስበው ነገር የጸጥታ ኃይሎች ሕጋዊ ተጠያቂነትን የሚያከትም መሆኑ ነው ይላሉ።
The law says that permission is needed from government authorities for any kind of investigation to go ahead.
ህጉ እንደሚለው ማንኛውም አይነት ምርመራ ለማካሄድ የመንግስት ባለስልጣኖች ፈቃድ ያስፈልጋል። ለወታደራዊው ኃይል ሙሉ ስልጣን መስጠት ማለት ግን የማናለብኝነት ምልክት ማሳየት ማለት ነው። ስለዚህም ወታደራዊው ኃይል አይከሰስም አይጠየቅም ማለት ነው።
የቱርክ መንግስት በመጀመሪያው ስልጣን ጊዜው የሀገሪቱ ወታደራዊ ኃይል ለሲቪል ባለስልጣኖች ተጠያቂ እንዲሆን የሚያደርግ ህግ አውጥቶ ነበር። አሁን ይህን ህግ ለመቀልበስ በመጣር ላይ ያለው ኩርዶች በሚበዙበት ደቡብ ምስራቅ ክፍል ከባድ ውጊያ በሚካሄድበት ወቅት ነው። አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ድርጅት ጥናት የሚያካሂዱት አንድሪው ጋርድነር የጸጥታ ኃይሎች ከባድ የሰብአዊ መብት ረገጣ እየፈጸሙ መሆናቸውን የሚያሳዩ መረጃዎች እየታዩ ናቸው ብለዋል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ዘይድ ራአድ አልሁሴን የቱርክ የጸጥታ ኃይሎች ሲዝረ በተባለችው ከተማ ከመሬት በታች በሚገኝ ክፍል ውስጥ ተጠለው የነበሩ ሲቪሎችን በእሳት አጋይተው እንደገደሉ የሚጠቁሙ ተአማኒ ክሶች እንዳሉ ገልጸዋል። አንካራ ክሱን በአጽንኦት አስተባብላለች። ይሁንና የተባበሩት መንግስታት ድርጅት ክሱን እንዲመረምር አልፈቀደችም። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን የአውሮፓ ህብረት ከስልጣን ሊገለብጠኝ ይፈልጋል ሲሉ ከሰዋል። ቱርክ በአውሮፓ ህብረት አባልነት ትቀጥል እንደሆነ ለመወሰን ሬፈረንደም ወይም ህዝበ ውሳኔ ሊያካሂዱ እንደሚችሉም አመላክተዋል።
በመጨረሻም ከኢራቋ ፋሉጃ የተፈናቀሉ ስደተኞች በከፍተኛ ሙቀትና በውሃ እጥረት እንዲሁም በመጠለያ እጦት እየተሰቃዩ መሆናቸው ተገልጿል። ወደ 3000 ለሚሆኑ ስደተኞች ንጽህናው ያልተጠበቀና ክፍት የሆነ አንድ መጸዳጃ ቤት ብቻ እንዳለም ተገልጿል። መጸዳጃ ቤቱን የሚጠቀሙበት ሴቶች ሲሆኑ ወንዶችና ህጻናት ደግሞ ከበስተኋላ የሚገኝ ሜዳ ላይ ነው የሚጸዳዱት። ተፈናቃዮቹን በመርዳት ላይ ከሚገኙት ግብረሰናይ ድርጅቶች አንዱ የሆነው የኖርዌይ የስደተኞች ካውንስል ብርቱ ጥረት እያደረገ እንደሆነም ታውቋል። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ።
ማክሰኞ ዕለት የተባበሩት መንግስታት የመብት አጣሪ ቡድን የኤርትራ ባለሥልጣናት በዜጎቻቸው ላይ እየፈጸሙ ነው ያላቸውን ሰፊ የመብት ጥሰቶች አስረድቶ የኤርትራ መሪዎች ከዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሠረትባቸው መጠየቁም ይታወሳል። አጣሪ ኮሚሽኑ ሪፖርቱን ባቀረበባት ጄኔቫ የድጋፍና ተቃውሞ ሰልፎች ሰሞኑን ሲከናወኑ ቆይተዋል። የአፍሪካ ህብረት መቀመጫዋ አዲስ አበባና በትግራይ የስደተኞች ጣቢያ የሚኖሩ ኤርትራውያን በዛሬው ዕለት የድጋፍ ሰልፍ አድርገዋል። የኮሚሽኑን ሪፖርት በመቃወም ብዙ ሺህ አቤቱታዎችም ተሰብስበዋል። በኤርትራ መንግሥት ባለሥልጣናት ላይ የቀረቡት ክሶች ግድያ፣ ባርነት፣ ወከባና አስገድዶ መድፈርን ያካተቱ ናቸው። የዚህ ሪፖርት ቀጣይ ሂደት ምንድን ነው? ባልደረባችን ሳሌም ሶሎሞን የአጣሪ ኮሚሽኑን ሊቀመንበር ማይክ ስሚት አነጋግራለች። ሄኖክ ሰማግዜር ዝርዝሩን ያቀርባል።
በዚህ ሳምንት የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለሥልጣናት በዜጎች ላይ ያደርሷቸዋል ያላቸውን ወንጀሎች ለሰብአዊ መብት ኮሚሽኑ አቅርቧል። ዘገባው በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ ነው ተብሏል። በተለያዩ ሀገሮች የመብት ይዞታዎች ላይ የሚቀርቡ ዘገባዎች የተለመዱ ቢሆንም የአጣሪ ኮሚሽኑ ዘገባ ግን መሪዎቹ በዓለም አቀፉ የወንጀል ፍርድ ቤት ICC ወይም በሌሎች ችሎቶች ጉዳያቸው እንዲታይ የሚጠይቅ ነው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት እንደገለጹት የተባበሩት መንግስታት የሰብአዊ መብት ኮሚሽን በዚህ ሳምንት ውሳኔ እንደሚያሳልፍ ይጠበቃል። በዚህ ውሳኔ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በመምራት ባለሥልጣናቱ ተጠያቂ እንዲሆኑ የሚደረግበትን መንገድ ኮሚሽኑ እያፈላለገ መሆኑን አስታውቀዋል።
ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት ICC ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል።
በቅርቡ በሂሴን ሀብሬ ላይ በልዩ ፍርድ ቤት የተመሠረተው ክስና የጥፋተኝነት ውሳኔ ለዚህ ሂደት እንደ ምሳሌ ሊሆን ይችላል ብለዋል ማይክ ስሚት። ለመሆኑ የትኞቹ የኤርትራ ባለሥልጣናት ናቸው እንዲከሰሱ የተጠየቀው በሚል ላቀረብንላቸው ጥያቄ ሲመልሱ አስቀድሞ የፕሬዚዳንት ኢሳያስ አፈወርቂ ስም የተጠቀሰ ቢሆንም በማክሰኞ ዘገባው ግን ስማቸው አልተጠቀሰም። ይሄ ያልተደረገበትን ምክንያት ሲያስረዱ ክሱ የቀረበባቸው ግለሰቦች መብትን ለመጠበቅ እንደሆነ አስረድተዋል።
ድርጊቱን ፈጽመዋል ብለን የምናስባቸውን ሰዎች ለማነጋገር አልቻልንም። የእነርሱን ምላሽና በበኩላቸው ጉዳያቸውን የሚያስረዱበት መንገድ ስላልተመቻቸ ስማቸውን ከመጥቀስ ተቆጥበናል። ይሄ እንግዲህ ፕሬዝደንቱንም ያካትታል።
በዝርዝር የተካተተው ማስረጃ አቃቢ ሕጎች ክስ ለመመስረት ከወሰኑ ለምርመራ መነሻ መረጃ ሊሆናቸው እንደሚችል ሊቀመንበሩ ገልጸዋል። የመንግስታቱ ድርጅት የኤርትራ የሰብአዊ መብት አጣሪ ቡድን ሊቀመንበር ማይክ ስሚት ዘገባቸውን የሚቃወሙና የሚደግፉ ሰልፎች መከናወናቸውን ገልጸው በተቃውሞ 45,000 ያቤቱታ ደብዳቤዎች እንደተቀበሉ 8ቱ ደግሞ ከኤርትራ መሆናቸውን ገልጸዋል። ሁሉንም አንብበው ወደ 500 ለሚሆኑት በስልክ ተጨማሪ መረጃ መቀበላቸውን ይናገራሉ። አንዳንዶቹ በተናገሩት ሲጸኑ፣ ሌሎቹ ደግሞ ጻፉ ተብለን ነው፣ ሌሎች ደግሞ ከሀገር ለመውጣት እንዲረዳን በማሰብ ነው የሚሉ በርካታ ምክንያቶችና ምላሾችን ማግኘታቸውን አስረድተዋል።
On both sides, I would say it's good to see that in free countries.
ለሁለቱም ወገኖች የምለው በነጻ ሀገር ሆነው ትክክል ነው ብለው ለሚያስቡበት ዓላማ ሰልፍ መውጣታቸው መልካም ነገር መሆኑን ነው። ሁለቱንም ወገኖች በእጅጉ እናከብራለን።
የኤርትራ መንግስት በአጣሪ ኮሚሽኑ የቀረበው ወንጀላ በሬዮት ዓለም የተመረራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ውድቅ አድርጎታል።
አድማጮች፣ ቀደም ሲል እንደተገለጸው የተባበሩት መንግስታት የሰብአዊ መብት አጣሪ ኮሚሽን ያወጣውን ሪፖርት በመደገፍ ሰልፎች እየተካሄዱ ነው። ከመላ አውሮፓ የተሰባሰቡ ኤርትራውያን ጄኔቫ ላይ ያደረጉትን ሰልፍ እናስቀድም።
እኔ ስሜ የማነ ገብረ ማርያም ነው የምባለው። እዚህ ስዊዘርላንድ ነው የምቀመጠው። በተጨማሪ ደግሞ የዚህ ሰላማዊ ሰልፍ የሚያዘጋጀው ኮሚቴ አባል ነኝ ማለት ነው። እና ዛሬ ሰልፍ የወጣንበት ምክንያት በትልቁ ከአንድ አመት ተኩል ጀምሮ ምስክርነት የሰበሰበው የማጣራት ስራ የሰራው ኮሚሽን ስራውን ጨርሶ የኢሳያስ ስርዓት በሰብአዊ ፍጡር ላይ ወንጀል ሰርቷል ብሎ የደረሰበትን ሪፖርት እና ወደ ዩኤን ሴኩሪቲ ካውንስል ከዛም ወደ የዓለም አቀፍ ፍርድ ቤት እንዲያሳልፍ ያደረገውን እኛ ኤርትራውያኖች ደግሞ በጣም እንደምንደግፈው እና ያውም የተመሰከረው በእውነት ከተደረገው ትንሹ ክፋል እንጂ ከዛም በላይ በደል ኤርትራ ውስጥ ተደርጓል እና ይሄ በዓለም ላይ ሲታወቅ እና ሲመዘገብ ኤርትራዊ ደግሞ በቀጥታ የሚመለከተው ይሄ ነገር ድጋፉን ለመግለጽ ነው የወጣው።
እንግዲህ ድጋፍ የሰጡ አሉ፣ የተቃወሙም አሉ፣ እንደዚሁም አቤቱታ ያስገቡም አስቀድመው ነበረ። እናንተ የምትቃወሙት በተለይ በኤርትራ ያለውን የሰብአዊ መብት ሁኔታ እና ደግሞ የተባበሩት መንግስታት ድርጅት ያደረገውን ማጣራት የምትደግፉት ለምንድን ነው?
ያልተነገረ እንጂ ያልተደረገ ነገር የለም የሚባል ምስል አለ እና እስከ መቼ ነው በደል የበደለ ወንጀል የፈጸመ ያለ ፍርድ ዝም ብሎ መቀጠል የሚችለው?
በዛሬው ዕለት ታዲያ በጄኔቫ ባደረጋችሁት ሰላማዊ ሰልፍ ከተባበሩት መንግስታት ድርጅት እንግዲህ ከሰብአዊ መብት ኮሚሽኑም ሆነ ከሌሎች ያገኛችኋቸው እና ያነጋገሯቸው ባለስልጣናት ነበሩ? ካሉስ ምን አላችኋቸው?
አዎ፣ ሁኔታው አንደኛ ማለት ብዙ የማይታወቀው ነገር ምንድን ነው፣ ስቴፑ ደረጃው ከዚህ ቀጥሎ ወዴት ነው የሚሄደው የሚባለው እና ይሄ ሰላማዊ ሰልፍ ሙሉ አውሮፓ የመጣው ሰው ድጋፍ እንዳላቸው፣ ምክንያቱም የኮሚሽኑን የማጣራት ስራ የኤርትራ መንግስት ስላናናሰው ወይ የለም ስላለ የሌለ ሳይሆን አዎ አለ ብለን ምስክርነት ሰሞኑን ከሰኞ ጀምሮ የዚህ የለውጥ ፈላጊዎች ተወካዮች ውስጥ የመሰማት እድል አጋጥሟቸው ሁኔታውን በትክክል ገልጸውታል እና በዚሁም ደግሞ ወደሚቀጥለው ደረጃ ይህን ሴኩሪቲ ካውንስል በሚደረገው እንትን ላይ እንደሚቀርብ ነው የታወቀው ማለት ነው።
ወደ ኢትዮጵያ እንሂድ። ደግሞ በትግራይ ክልል በሚገኙ አራት የኤርትራውያን ስደተኞች ካምፕም ሰልፎች መካሄዳቸው ታውቋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድህን በማይ አይኒ ካሉ ስደተኞች ሁለቱን አነጋግሯል።
ሙልጌታ ወልዳብ ይባላለሁኝ። እዚሁ የማይአይኒ ካምፕ የስደተኛ መጠለያ ሰፈር ነው ያለሁኝ። ሰላማዊ ሰልፍን በጣም እንደ ስሙ ሰላማዊ ሆነ፣ በጣም ደማቅ ወኔ እንቅስቃሴ የተሞላበትና የህዝቡን ድጋፍ በሚገባ የተንጸባረቀበት ቀን ነበረ። በጣም ሰፊና የመላውን ህዝብ ሳታፊ የነበረበት በጣም ደማቅ ሰላማዊ ሰልፍ ነበረ።
ምን ያህል ህዝብ ተሳትፎበታል?
እንዲያውም ቢያንስ ይኔ እንኳን ከ10,000 በላይ ነው ምለው። በእድሜ በኩልም ያየን እንደሆነ ከትንሻቸው ህጻናት እስከ አዛውንቶች የ70-80 ዓመት እድሜ ያላቸው አዛውንቶቹ እንዲያም ተሳትፈዋል። በሙሉ በጋለ ስሜትና በከፍተኛ ጽፈት ነበር ሰልፍን ያደዳመቁ።
እዛ የኤርትራውያን ስደተኞች ካምፕ ህጻናት እንዳሉ እናውቃለን። አሁን ሲገልጹልኝ አቶ ሙልጌታ ግን የ80ና የ70 ዓመት ሁሉ ተሳትፈዋል ብለዋል። እና የ80ና የ70 ዓመት አዛውንቶች እዛ መጠለያ ውስጥ አሉ?
በቁጥር ምናልባት ቢያንሱ ትንሽ ሊሆኑ ይችላሉ። ካልሆነ በስተቀር ካምፑ ያው ከ7 ዓመት እድሜ በላይ ስላለው ትንሽ ሊሆኑም ይችላሉ። እንዲያውም የአረጋውያን ማህበርም የሚባል አለ እዚህ ካምፕ ውስጥ የተደራጀ በእርስ በርሱ ማለት ነው። ደግሞ እነሱም በታላቅ ወኔ ነበር የተንቀሳቀሱት። ምክንያቱም ኤርትራ ታሪክም ከመጀመሪያውና እስከ መጨረሻው ራሳቸውን ቁት ነገር ነው እና በታላቅ ጩኸትና በታላቅ በጋለ ሙቀት ነበር የተሳተው።
አላማው ምንድን ነው?
አላማው በዩናይትድ ኔሽንስ የተደራጀውን ሰብአዊ መብት አጣሪ ኮሚሽን ድጋፍን ለመስጠት ነበረ። መጀመሪያ ነገር ባለፈው ፌብሪዋሪ እንዲያውም መጥተው ነበርና እዚህ ጋር የቃለ ምስክርነታችን ሰጥተን ነበር ለአጣሪ ኮሚሽኑ። ስለዚህ ይህንን ችግር ያጋጠምን እኛ ጋር እንደመሆኑ መጠን ከሌላ ሳንጠብቅ እኛ ራሳችን ምስክሮች እንደሆን ለመግለጽና ለመርማሪ ኮሚሽኑ ድጋፍ ለመስጠት ነው።
ለመሆኑ አቶ ሙልጌታ በኤርትራ መንግስት የደረሰብህ በደል በግልህ ይሁን በቤተሰብ አካባቢ አለ?
አዎ፣ ምንድን ነው ማስታወስ ያለብን ነገር በእኔ የደረሰና በጓደኛ የደረሰውን ነገር እኔ ጋር መድረሱ ስለማይቀር ሁሉንም ብቻ ለማንኛውም ነገር ማንኛውንም ቤተሰብ ኤርትራ ጋር ቢያንስ ራሱ ካልተነካ የእሱ የቅርብ ቤተሰብ መነካት ስለማይቀር እና ስለሚነካም በዚህ ነበር እኔ የወጣሁት። ለምሳሌ በራሴ በኩል እንደዚህ ተስር ያለሁኝ የእሱን ጽዋም ጠጥቻለሁ። ለማንኛውም ግን የባሰውን እንዳይመጣ ብዬ ነው እኔ የመጣ።
ለምን ያህል ጊዜ ታሰር?
እስከዚህ ማስከፊ ኤርትራ ታገለን የአንድ 6 ወር ነበር የታሰርኩኝ።
ገብረ መድህን ያነጋገራቸው ሁለተኛዋ ኤርትራዊት አገር ውስጥ ለሚገኙ ቤተሰቦቼ ደህንነት እሰጋለሁ በማለት ስማቸው እንዳይጠቀስ ጠይቀዋል።
ሰላማዊ ሰልፍ የነበረው ዛሬ ለመንግስት ኢትዮጵያ ጠይቀን ፍቃድ ከተሰጠን በኋላ ሰላማዊ ሰልፉን አደረግነው ማለት ነው። ይግደፍ እንዲወርድ ወይ ደግሞ ከቦታው እንዲነሳ ወይ ደግሞ በቃ ፍርድ እንዲፈረድበት ነበር ያ ቀንዱ መውጫችን ማለት ነው።
ለመሆኑ እድሜ ስንት ነው?
እድሜ 29
29 ከሀገርሽ ከወጣሽ ስንት ጊዜ ሆነሽ?
7 ዓመት አረኩ።
7 ዓመት እዚሁ መጠለያ ካምፕ ነው ያለሽው?
አዎ።
ምን ያህል ተሳታፊዎች ነበሩ እዛ የዛሬው ሰላማዊ ሰልፍ? ምን አረጋችሁ?
በግምት ነው አንድ በእኔ ግምት ማለት ነው ብዙ ሰው ነው የነበረው፣ አንድ 7000 ምናምን ይሆናል።
ተሰባስባችሁ ምንድን ነው ያረጋችሁት?
ወንዶች ጸጉራቸውን ተላጭተው ባዶ እግራቸውን ነበሩ። ያው ሴቶችም የለቅሶ የሀዘን ልብስ አድርገው ጥቁር ያላቸው ጥቁር አድርጎ ነጠላውን የሚዘቀዝቅ ነጠላውን ዘቅዝቆ በእንደዛ ነው ያሳለፍነው። እንደገና ደግሞ የእሱን ፎቶ በማቃጠል ማለት ነው፣
የፕሬዚዳንት ኢሳያስ አፈወርቅ ፎቶ። ባዶ እግራቸውና ጥቁር የሀዘን ልብስ መልበስ ምንን ለማሳየት ነው? ለምንድን ነው
ጥቁር ልብስ የለበስ ነው? ያው የተነሳ ነው ብዙ ህልቂቶች፣ ብዙ ትንንሾች ስለሞቱ ባህር ላይ። ያው ደግሞ ሀገራችን ደግሞ ምንም እርካታ የሌላት ስለሆነ ሰላም ስለሌለ ጥሩ መንግስት ስላልሌለን በቃ እሱ ነው የኔ መግለጫ ይሄ ነው። ምክንያቱ ጥሩ መንግስት ቢኖር አቅፎ በያዘን ነበር፣ እኛም ስደት ባልወጣን ነበር።
የኢትዮጵያ መንግስት ነው ያስተባበረው ይሄ ሰላማዊ ሰልፍ ለሚሉት ምን መልሳለሽ?
ይሄ ውሸት ነው የምለው። ምክንያቱ የኢትዮጵያ መንግስት ለእኛ ውጡ አትውጡ አይሉንም። ምክንያቱ እንደ ፍላጎታችን ነው የምንኖረው፣ ነጻነት አለን። ከሀገራችን ይበልጥ ስብሰባ ላይ የፈለግነውን እየተናገርን የፈለገውን እያደረግን፣ ምክንያቱ እኛ ማህበር አለን፣ የሴቶች ማህበር፣ የሽማግሌዎች ማህበር፣ እንደዛ የተለያየ ማህበር አለ። ማህበሮች ሁሉ ተስማምተን ተደራጀተንበት የተነጋገርንበት ከዛ ለኢትዮጵያ መንግስት ጠይቀን መጠየቅ ስለሚገባን ከፈቀደልን በኋላ ደግሞ ያው ሰልፉን አረግን ማለት ነው እንጂ እሱ የተተባበረን ነገር የለም።
በአዲስ አበባም እንዲሁ የኤርትራ ስደተኞች ኮሚሽኑ ላወጣው ዘገባ ያላቸውን ድጋፍ በአፍሪካ ህብረት ዋና ጽህፈት ቤት ፊት በሰላማዊ ሰልፍ ገልጸዋል። ዘገባው አያሌ ኤርትራውያን ያሳለፉትን ስቃይ ያንጸባርቃል ብለዋል ሰልፈኞቹ። በተጨማሪም የሱዳን መንግሥት ኤርትራውያን ስደተኞችን ወደ መጡበት እንዲመለሱ የሚወስደው እርምጃ ክፉኛ እንዳሳሰባቸው አስታውቀዋል። መለስካቸው አማ ነው ይህን ተከታይ ዘገባ የላከው።
በመቶዎች የሚቆጠሩ በኢትዮጵያ የሚኖሩ የኤርትራ ስደተኞች ዛሬ ረፋዱ ላይ በአዲስ አበባ ከተማ ከገነት ሆቴል ተነስተው አፍሪካ ህብረት ዋና ጽህፈት ቤት ፊት ለፊት በመድረስ በተባበሩት መንግስታት ድርጅት የኤርትራ ጉዳይ መርማሪ ኮሚሽን ላወጣው የሰብአዊ መብት ረገጣ ዘገባ ያላቸውን ድጋፍ በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፈኞቹ ለአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ባቀረቡት ደብዳቤ ዛሬ እዚህ የተሰበሰብነው ኤርትራውያን የኤርትራን መንግስት የሰብአዊ መብቶች አያያዝ እንዲመረምር በተባበሩት መንግስታት ድርጅት የተቋቋመው መርማሪ ኮሚሽን ከቀናት በፊት ይፋ ላደረገው ዘገባ ያለንን ጠንካራ ድጋፍ ለመግለጽ ነው ብለዋል። ይህ ዘገባ አያሌ ኤርትራውያን ሰለባ የሆኑበትን ድርጊት በሚገባ የሚያጋልጥ እንደሆነም ሰልፉን ካስተባበረው ኮሚቴ አባላት አንዱ ለሊቀመንበሩ ተወካዮች በንባብ አሰምተዋል።
The findings of the CRIE have established what we the victims had already known and felt for years.
መርማሪ ኮሚሽኑ በምርመራ የደረሰበት እኛ ሰለባ የሆን ህዝቦች አስቀድመን የምናውቀውና ለአመታትም ያሳለፍነውን ስቃይ የሚያረጋግጥ ነው። ኮሚሽኑ የኤርትራ መንግስት ባለስልጣናት የሚከሰሱባቸውን በሰብአዊነት ላይ የፈጸሟቸውን ወንጀሎች በነጻ መንገድ ያረጋገጠ ነው። ስለሆነም እነዚህ ባለስልጣናት ለፈጸሙት ግድያ፣ ስቃይና የሰብአዊ ድርጊቶች፣ ወከባና ከህግ ውጪ እስር የመሳሰሉ ወንጀሎቻቸው ኃላፊነቱን መውሰድ ይኖርባቸዋል።
በአሁኑ ጊዜ በኤርትራውያን ላይ የሚፈጸም ማንኛውም በደል በመላ አፍሪካ የተፈጸመ ሆኖ እንደሚቆጠር ያላቸውን እምነት የገለጹት ሰልፈኞች የህብረቱ ኮሚሽን ሊቀመንበር በአሁኑ ጊዜ በኤርትራ ውስጥ እየተፈጸመ ያለውን የሰብአዊ መብቶች ረገጣ በማውገዝ በአፍሪካ የሰብአዊ መብቶችን የማራመድና የመንከባከብ ኃላፊነታቸውን እንዲወጡ ጠይቀዋል። ከኤርትራ ወደ ሱዳን በሚፈልሱ ኤርትራውያን ላይ የተፈጸመ ነው ያሉትን እርምጃም በጥልቅ ያሳሰባቸው መሆኑን ለሊቀመንበሯ ባስገቡት ደብዳቤ አመልክተዋል።
Moreover, we are deeply concerned regarding Sudan's refoulement of Eritrean refugees to Eritrea. We strongly urge your office to
የሱዳን መንግስት ከኤርትራ የሚፈልሱ ሰዎችን ወደ መጡበት የመመለስ እርምጃው በእጅጉ አሳስቦናል። ይህን የብዙ ኤርትራውያን ህይወት ለከፍተኛ አደጋ የዳረገ ህገወጥ እርምጃ ጽፈት ቤቶ እንዲያወግዘውና እንዲያስቆመውም እንጠይቃለን።
የህብረቱን ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማን ወክለው ከሰልፈኞቹ ደብዳቤውን የተቀበሉት እንደገለጹት ዶክተር ዙማ በሌላ ስራ ምክንያት ከአዲስ አበባ ስለወጡ ሊቀበሏቸው እንዳልቻሉ ገልጸዋል። ይህ የድጋፍ ደብዳቤያቸውና ጥብቅ ጥሪያቸው ለሚመለከተው የኮሚሽኑ አካል እንደሚደርስም አረጋግጠውላቸዋል። በኢትዮጵያ አያሌ ተቃዋሚ ፓርቲዎች በየጊዜው ሰላማዊ ሰልፍ ለማድረግ እውቅና ሲጠይቁ እድሉ እንደሚነፈጋቸው ይናገራሉ። እውቅና እንደተሰጠ ቆጥረው ሲወጡም በጸጥታ ኃይሎች በኩል ፈቃድ የሌለው ሰልፍ ነው በሚል ግጭት እንደሚፈጠርና ጉዳት እንደሚደርስም ያሳውቃሉ። ከ1997 ምርጫ ወዲህ ይህ መብት በእጅጉ እንደተጣበበም ብዙዎቹ ይናገራሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በማኅበራዊና ፖለቲካዊ ሀያሲነታቸው የሚታወቁትን ዶክተር ዳኛቸው አሰፋን ዛሬ ኤርትራውያን ስደተኞች ካደረጉት ሰላማዊ ሰልፍ ጋር አያይዤ በዚህ ጉዳይ ላይ ያላቸውን አስተያየት ጠይቄያቸው ነበረ።
እንዴት መሰለህ፣ እኔ አሁን ለምሳሌ እንዳንድ ኢትዮጵያዊ ዜጋ አሜሪካን ሀገር ወይም ዩሮፕ የኢትዮጵያን መንግስት አስመልክቶ እዛ ያሉ ኢትዮጵያውያን ሰላማዊ ሰልፍ ሲያደርጉ የመብት ረገጥ አለ፣ ችግር አለ ብለው ሲሉ ስደግፍ ነው የኖርኩት። አሁን ደግሞ ኤርትራውያን አዲስ አበባ ሆነው ሀገራችን ላይ ችግር አለ ሲሉ ድጋፍ እሰጣለሁ። በሌላ በኩል ግን ይሄ ከተማ እንደውም ሰላማዊ ሰልፍ ጥማት አለ። አምነስቲ ኢንተርናሽናል ወይም ሌላ ቡድን ኤርትራ ላይ ብቻ አይደለም የወጣው፣ ኢትዮጵያ ብላይ ሲያወጣ እኛ ዜጎች የኢህአደግ አባል ያልሆን ነው ዜጎች ይህንን ሪፖርት እንደግፋለን። አምነስቲ ኢንተርናሽናል የሚያወጡትን እና ሰላማዊ ሰልፍ እንውጣ ብንል በፍጹም አንችልም፣ ዱላ ነው የሚጠብቀን። ማንኛቸውም የፖለቲካል ፓርቲ እንደውም ለብዙ አመታት ነው የምልህ ምንም አይነት የሰላማዊ ሰልፍ በሰላም ተቃውሞን የማሰማት እና አንዳንድ ነገሮችን የማድረግ በፍጹም የተከለከለበት አገር ነው ኢትዮጵያ። በፍጹም ነው የምልህ የመጨረሻ ሰላማዊ ሰልፍ የሞከሩት እነ ብሉ ፓርቲና አንድነት ፓርቲ ከማፍረሳቸው በቀር ነበር። እነሱም የደረሰባቸውን ድብደባ ሆስፒታል ነው የተጨመሩት። እና የተበደለ ህዝብ አለ፣ ኤሪትሪያዊ ህዝብ ሰላማዊ ሰልፍ እንዲወጣ ይኸው ሀገራችን ላይ ፈቀድን ለማለት የፖለቲካ ፍጆት ካልሆነ መጀመሪያ ቤታችን ያለውን ኤሪትሪያም እኮ ታደርጋለች። የኤሪትሪያንም ቴሌቪዥን እሰማለሁ እኮ ኢትዮጵያ ውስጥ መብት ረገጥ አለ አለ። ይሄ ለእነሱ የፖለቲካ ጨዋታ ነው በግራም በቀኙ። እና እኛ ቢፈቀድልን ኖሮ ህዝቡ ቢፈቀድለት ኖሮ ይሄንን ኢትዮጵያ ውስጥ ሰላማዊ ሰልፍ ተደረገ የሚለውም ከበሬታ እንሰጠው ነበር። ግን ያም ሆነ እኛ አልተደረገልንም ብለን ኤሪትራያን በራሳቸው ቮለንተሪሊ ከወጡ ያላጠናሁትም መደገፋቸው የሀገራቸው የመብት ሁኔታ እንዲሻሻል ሰላማዊ ሰልፍ መውጣታቸው አንደኛ የራሳቸው ጉዳይ ነው፣ የራሳቸው መብት ነው እና እንደ አንድ ኢትዮጵያ ዜጋ የምደግፈው ነው ይውላሉ።
በጣም አመሰግናለሁ።
በጣም አመሰግናለሁ።
መልስካቸውን ለዘገባው እናመሰግናለን። ከምሽቱ 3 ሰዓት ተኩል ሆኗል። አድማጮቻችን፣ እስካሁን ሰፋ ያለውን ዘገባ የሰማችሁት ከዕለቱ አብይ ርዕስ ነበረ። ወደ መጽሔቱ ትንታኔ እንለፍ። በሻሸመኔ ከተማ ጨለማን ተገን በማድረግ በሚፈጸሙ ወንጀሎች ሰዎች እየተገደሉ እንደሆነ በሶስት ሳምንት ጊዜ ውስጥም 7 ሰዎች መሞታቸውንና ግድያው የሚፈጸመው ደግሞ በፌሮ ብረት እና በስለት እንደሆነ በሻሸመኔ ከተማ የሚኖሩ ተማሪዎች ገልጠዋል። ተማሪዎቹ ግድያውን በመቃወም ለተቃውሞ ሰልፍ ቢወጡም ተቃውሟቸውን ሳያሰሙ ፖሊስ እንደበተናቸው ለአሜሪካ ድምፅ ተናግረዋል። የከተማው ፖሊስ በበኩሉ ሰዎች መገደላቸውን አምኖ የሞቱትም 2 ሰዎች ብቻ ናቸው ብሏል። ጽዮን ግርማ አላት።
ካለፉት 3 ሳምንታት ጀምሮ በሻሸመኔ ከተማ ውስጥ በአሳቻ ቦታና ጨለማን ተገን በማድረግ በድንገት ሰዎች እየተገደሉ እንደሆነ ተማሪዎች ይናገራሉ። ትብለጥ ጎሳ የተባለች የሁለተኛ ደረጃ የ11ኛ ክፍል ተማሪ ስለ ሁኔታው ለአሜሪካ ድምጽ ስትናገር በከተማው ውስጥ በቅርብ ጊዜ ውስጥ የተደረገ ምንም አይነት የኦሮሞ ተማሪዎች እንቅስቃሴና ተቃውሞ እንደሌለ ገልጻ፣ ነገር ግን በማይታወቅ ሁኔታ ጨለማን ተገን በማድረግ በፌሮ ብረትና በስለት እየተወጉ ሰዎች እየሞቱ ነው ትላለች።
በሻሸመኔ አካባቢ በጣም ሰዎች በየቀበሌ እየሞቱ ያድራሉ እና በሻሸመኔ ዙሪያ ያለው ነገር በጣም ችግር ነው። ሰው ወጥቶ መግባት አልቻለም። ተማሪዎች ደግሞ ይህን እንቃወማለን፣ እኛ እንቃወማለን ብለን ነበረ ሰልፍ የወጣደ። ሰልፉ ደግሞ አይቻልም ነበር የተባለው የከተማውን አስተዳዳሪ ጠይቀን ነበረ። እንኳን እኛ አይደለም እኛ የምንመልሰው ወዳች የሚቀጥለው አካል ጠይቁ ነበር የተባለው። ግን ተማሪዎች እምብ ብለን ወጥተናል። ከኛ ጋር የሚማር ልጅም ተገሎብን ነበር። አስራ አንደኛ ክፍል ከኛ ጋር ቁጭ ብሎ የሚማር ልጅ ካሩ 11 ክፍል ተማሪ ነበር። እኛ 11 ክፍል ተማሪዎች ነን። ልጅ እንዴት ይገደልብናል? ተማሪ ከኛት እንዴት ይጎላል? በየሰዓቱ ወይ ወጣቶች ተገለው ሜዳ ላይ ይጠራሉ።
ይህ ሁኔታ ያሳሰበን ተማሪዎች ከቦታው ተሰባስበን ከተነጋገርን በኋላ ሰዎች ሊገደሉ አይገባም፣ ፖሊስ ከተማ ውስጥ እስካለ ድረስ ጥበቃም ሊያደርግ ይገባል በሚል ተቃውሞ ለማሰማት ጥያቄ ብናቀርብም ጥያቄያችን ተቀባይነት ባለማግኘቱ በራሳችን ሰልፍ ወጥተን ነበር ትላለች።
እንኳን እናንተ አይደለም ከእናንተ በላይ ያለው ሰው መጠየቅ ይህንን በዚህን ሰዓት አይቻልም ነበር የተባለው። እኛ ደግሞ ዝም ብለን ወጥተን ተቃውሟችን እናሰማን። ተማሪዎች ተሰሩ ቤት የህብረተሰቦች ምናምን እዚያ አካባቢ ያሉት ሹፌሮች ምናምን ነገር አገዙን። ከእኛ ከተሰበሰብን ተቃውሞውን ካነሳን በኋላ ሰዎቹ ተቀላቀሉን። በዛን ሰዓት አጋዝ መጣ እንዳለ ተማሪዎችን ህብረተሰቡንም በተናቸው። እሱ አኩል ሰዓት አንድ ሰዓት ቢሆን ነው። ብዙም ሳንቆይ ወዳው በተንን ወዳው ፌደራል መጣ። ለሞተ ሰው ያልመጣ አካባቢውን ወረሰ፣ እኛንም ወረረን፣ ተባታተን።
ይህንኑ በተመለከተ በትላንትናው ዕለት ሰልፍ ማድረጋቸውን የሚናገረው ሌላው ተማሪው ሞርካ ጌታቸው በከተማው እየተገደሉ የሚገኙትን የሟቾች ቁጥር በተመለከተ በተለያየ ቦታ የተለያየ ቁጥር እንደሚጠቀስ ገልጾ እኛ በትክክል ያየነው 7 ሰው መሞቱን ነው ብሏል።
በፌሮ ነው፣ ፌሮ ብረቱ ፌሮ ያለ በቃ በጀርባችሁ ጀርባን እየወጉ ይሄኛውን ደግሞ 11ኛ ክፍል የሚማረው ጠዋት ወጡ ከአባትዮ ጋር መስጊድ። ከመስጊድ ሲመጣ ወደ ቤት ሲገባ አባትዮ ቀድሞ ገባ። ልጁ ወደ ኋላ ቀሱ ወደ ቤት ሲገባ በቃ ከኋላ ነው የሚመጡ እና አሁን በትክክል ያየ ነው 7 ነው በብዛት። አሁን ሌላ ሰው ቢሞት እኮ አዎ ሌላ ዘራፊ ነው ብር ፍለጋ ነው ይባላል። ሌላው እነዚህ አሁን እኮ ሰውን መግደል ብቻ ነው እንጂ ኪሱም ብርም ፈትሾ ብሎም በዙ እኮ ዘራፊ ነው እንላለን። ይሄ ግን አሁን በቃ ያው ሆነ ብሎ እኮ ሊገሉ ነው የወጡ ናቸው እንጂ በአንድ ጥሪት አሁን በቀደም 3 ሰው ነው የተገልዶ ያደረ እዚህ 01
የሻሸመኔ ከተማ ፖሊስ ኃላፊ ኮማንደር አለማየሁ ታደሰ ስለ ጉዳዩ ሲጠየቁ ሰዎች መገደላቸውን አምነው የሞቱት ሰዎች 2 ብቻ ናቸው ብለዋል።
ንብረት ለምን ያጀፋም ናመለማ ለምን ለማድሬራ ለምን ለማመዳየ ጅራችሁ ለዶ አዳዳ ስቲ
እኛ ጋር የተገደሉት ሰዎች 2 ናቸው። 2 ቆስለዋል። ሁኔታው ተጋኖ እንደተነገረው አይደለም። ከዚህ በፊትም በተለያዩ ወንጀሎች ተከሰው ታስረው የነበሩና የእስር ጊዜያቸውን ጨርሰው የተፈቱ የፈጸሙት ነው። እነርሱም ታስረው ፍርድ ቤት ቀርበው ጉዳያቸው ሲታይ ቆይቶ ፍርድ ቤቱ ትናንት በ3ቱ ላይ የዕድሜ ልክ በሁለቱ ላይ ደግሞ የ23 ዓመት እስራት ፈርዶባቸዋል።
ያነጋገርናቸው ተማሪዎች እንደሚገልጹት ጉዳዩ ዘረፋ ቢሆን ኖሮ ግድያው ይፈጸም የነበረው ንብረት ባላቸው ሰው ላይ ወይም ከግድያው በኋላ የተዘረፈ ንብረት ይኖር ነበር። ይህ ግን ምንም በሌላቸው ተማሪዎች ላይ የተፈጸመ ግድያ ነው ይላሉ።
ተከታዩ የመጽሔት ርዕስ የእንግሊዝን ከአውሮፓ ህብረት መውጣትና በአባልነት መቀጠል ህዝበ ውሳኔ ውጤትና አንድምታ የሚመረምር የትንታኔ ዘገባ ነው። ለትንታኔው የረጅም ጊዜ የለንደን ነዋሪ የነበሩትንና በአሁኑ ወቅት በደቡብ አፍሪካ ብሔራዊ የምርምር ተቋም ተመራማሪ የሆኑትን ፕሮፌሰር ማሙ ሙጬን ጋብዘናል። አሉላ ከበደ ነው ያወያያቸው። ወደ ዝግጅቱ።
ፕሮፌሰር ማሞ ሙጬ ለውራት ከዘለቀ ክፉኛም ያከፋፈለ የሁለት ወገን ዘመቻ በኋላ እንግሊዛውያን ዛሬ አገራቸው ከአውሮፓ ህብረት ጋር ትቆይ ወይስ ትውጣ በሚለው ታሪካዊ ህዝበ ውሳኔ ድምጻቸውን ሲሰጡ ውለዋል። በ12 ክልሎች የተካሄደው ይህ ምርጫ ውጤቱ ቆጠራው እንደተጠናቀቀ በነገ ዕለት ይፋ ይደረጋል ተብሎ ይጠበቃል። የግራና ቀኝ መከራከሪያ ሀሳቦችን ይዘው ክፉኛ እየተከራከሩ ያሉ ወገኖች አሉ። እንዲያውም ባለፈው ሳምንት አንዲት የፓርላማ አባል በነፍሰ ገዳይ ጥይትና ስለት ተገድለዋል። እስኪ ከመሰረታዊው ጥያቄ እንነሳ። ከአውሮፓ ህብረት መውጣት የሚለው ሐሳብ በራሱ ምንድን ነው? እንግሊዝ ከአውሮፓ ህብረት ወጣች ማለት ምን አይነት አንድምታ አለው?
ጥሩ ጥያቄ ነው እና ደግሞ በዓለም ላይ እንደ ትልቅ ችግር ሆኖ የቀረበ ጥያቄ ነው ይሄ እና እንግሊዞች ወጡም አልወጡም እንኳን ከአውሮፓ ጋር ከዓለም ጋር መቼም መለያየት አይችሉም። አንደኛ ነገራቸው ምንድን ነው? የእነሱ ቋንቋ የዓለም ቋንቋ ሆኖላቸዋል። ሁልጊዜ መገናኘታቸው አይቀርም። አሁን የእነሱ ትልቁ ችግራቸው ምንድን ነው? ነጻ ሰው የሰራተኛው እንቅስቃሴ በነጻ ስለሆነ ብዙ ከምስራቅ አውሮፓ ብዙ ሰው እየመጣ ብዙ ስራ ያዘባቸው እና እዛ ላይ በተለያየ መንገድ ህዝቡ ስራ ወሰዱብን እና ጎዳን። ከዚህ ጋር የተያያዘ ነው አብዛኛው። ሌላው ደግሞ ባህላችንም እንትን አለው ነው
ተበረዘ።
አዎ፣ አሁን ለምሳሌ ወደ ውጭ ሀገር ሰው ለምሳሌ ሲመጡ ብዙዎቹ ልጅ ይወልዳሉ። ፈረንጅ ወይ አንድ ልጅ ወይ ሁለት ልጅ ነው የሚወልደው። እነሱ በባህላቸውም በዛ አድርገው ይወልዳሉ። በጥቅም ደረጃ ስታየው ቤት ይሰጣቸዋል። ሲስተሙ እንደ አሜሪካ አይደለም። እንደ እናንተ ብዙ ልጅ ካለህ በልጅህ መጠን ቤት ይሰጡሃል። ድጎማውም ይሰጣል። ድጎማው ደግሞ እኩል ነው እና ይሄን ሲያዩ ይሄን ሁሉ ለፍተን ይሄን ሁሉ ሰርተን እነዚህ ሰዎች መጥተው ወሰዱብን። ሌላው ደግሞ ቁጥራቸው እየበዛ ሲሄድ እኛም ወደ ታች እንሆናለን፣ ቁጥራችን ያንሳል እና ከዛ በኋላ እንግሊዝ ልጠፋብን ነው። እውነትም ይሁን አይሁንም ይህ አይነት ይዞታ በተለይ ቀኝ አክራሪው ወገን የሚያየው ምንድን ነው? እንግሊዝ በዚህ መንገድ ከቀጠል እንግሊዝ ልጠፋብን ነው። ዞራ ዞራ የውጭ ህዝቦች በቃ ሊቆጣጠሯት ነው እና ይሄ ከመሆኑ በፊት እኛ ራሳችን ጠንቀቅን የሚል ነው። አሁን ለብቻ እንሆን የሚለው እና እንዳልከው በጣም ተከፋፍለዋል። ሌላው ግን ከፖላንድ፣ ከሃንግሪ፣ ቼኮስሎቫኪያ ከሁሉ ይሄ ምስራቅ የምትለው አውሮፓ ብዙ ሰው አለ ወደ እንግሊዝ ሀገር የመጣ። አሁን ኦክስፈርድ ሰርክስ ብትሄድ እንግሊዝ ሀገር እንግሊዝኛ አይደለም የምሰማው፣ ጠቅላላ የውጭ ሀገር ቋንቋ ነው የምሰማው።
የሌላው አገር ባህል አኗኗር ቋንቋ ይበልጡን እየተጫነን ነው፣ የእኛ ማንነትና የአኗኗር ዘይቤያችንም እየተቀየረብን ነው የሚለው ስጋት ሰሞንኛው በተለይ ሶሪያን ከመሳሰሉ ከመካከለኛው ምስራቅ ሀገሮች በከፍተኛ ቁጥር ከሚፈልሰውና አውሮፓን ካስጨነቀው ግዙፍ ፍልሰት ባሻገር አውሮፓ ውስጥ ራሱ ከአንድ ወደ ሌላ ስራ ፍለጋ የሚመጣው ህዝብ ፈጥሮብናል ያሉት ጫና ላሳሳቢው ተጨማሪ ስጋቱ ምክንያት መሆኑን ገልጠዋል። ፕሮፌሰር ማሞ ይሄ ስጋት እንግሊዝ ላይ ሊፈጥረው ከሚችለው በኢኮኖሚ በፖለቲካ መረጋጋት ከሌሎች ጋር ባላት ህብረት በአውሮፓ ህብረት ውስጥ ከነበራት ተጽዕኖ አድራጊነት ሚና አንጻር የምታጣውስ ምንድን ነው? እንደ አገር እስኪ እነሱንም በመጠኑ ይፈትሹ።
ዋናው ነገር ምንድን ነው? አሁን እንግሊዝ ከአውሮፓ ጋር መሆኗ ጥሩ ነው ለእንግሊዝ። ግን ችግሩ ምንድን ነው? ይሄን ከኢኮኖሚ እድገትም ሆነ የሚገኘው ጥቅም ለህዝቡ እንዴት ነው የሚደርሰው? ለማን ነው የሚደርሰው? አንድ አይነት ነገር አይደለም። ለምሳሌ እኩልነት የለም እና ማን ነው የሚጠቀመው ሲባል እንግዲህ ሀብታሞቹ ውጭ ሀገር ሆነው በጣም ሀብታም እየሆኑ ከሄዱ እንደዚህ እያለ ከሄደ እንግሊዞች ሊሰማቸው ይችላል ማለት መካከላቸው ይሄ ነው ችግር ያለው ይመስለኛል። እና አገሩ የእኩልነት እንትን የለውም።
ሁሉን እኩል ተጠቃሚ አያደርግም። እንግሊዝ ውስጥ የተወሰኑ ወገኖች ናቸው ሊጠቀሙ የሚችሉት። በህብረቱ ደግሞ ተጠቃሚ በርካታ ሀገሮች አሉ በሚዛን ሲታይ ነው የሚሉን።
ልክ ነህ።
መልካም። በርከት ያሉ ጉዳዮችን ይመለከት የሚያሳድረውም ተጽዕኖ መጠነ ሰፊና በአውሮፓና በእንግሊዝ ብቻ ሳይወሰንም ወዲህ አትላንቲክን ተሻግሮ ከአሜሪካ ጋር ባለ ግንኙነት ዓለም አቀፍ ገጽታ የንግድ ሁኔታዎችን ሁሉ ይመለከታል። ነገ ውጤቱ ከታወቀ በኋላ በሆነው ነገር ላይ የሚከተል ውይይት እናቀርባለን። ለአሁኑ ግን አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥ አንተንም። እናንተም ዓለምን ጥሩ አድርጎ ማስተዋወቅ ማስተማር ጥሩ ነው። ቀጥሉበት።
አድማጮች፣ ቀጣዩ ለምሽቱ የመጨረሻ የያዝነው የመጽሔት ርዕስ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራቶች ምክር ቤቱ በመሳሪያ ቁጥጥር ሕግ ላይ ድምፅ እንዲሰጥ ለማስገደድ ከትናንት ረቡዕ ጀምሮ ከአዳራሹ ንቅንቅ አንልም በማለት የመቀመጥ አድማ አድርገዋል። ባለፈው ሳምንት በመወሰኛው ምክር ቤት ያሉ ዲሞክራቶችም ተመሳሳይ እርምጃ ወስደዋል። በቅርቡ ፍሎሪዳ ውስጥ ከደረሰው ግድያ ወዲህ የመሳሪያ ቁጥጥር እርምጃ እንዲወሰድ ዲሞክራቶች ግፊት ማድረጋቸውን ቀጥለዋል። በቅርብ ዓመታት ብዛት ያለው ሰው በጥይት ቢገደልም ሪፑብሊካኑ አባላት መሳሪያ መግዛትን አዳጋች የሚያደርግ ሕግ እንዳይደነገግ ለበርካታ ዓመታት ሲከላከሉ ቆይተዋል። ላቲካ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ወደ 40 የሚሆኑ ዲሞክራት አባላት ለዩናይትድ ስቴትስ ሰንደቅ ዓላማና ለሪፑብሊኳ አንድነት ታማኝነት መግለጫውን ቃል ካሰሙ በኋላ የምክር ቤቱ አዳራሽ ወለል ላይ ቁጭ አሉ።
We will occupy this floor. We will no longer be denied a right to vote.
ይህንን ሸንጎ እንቆጣጠራለን። ካሁን ወዲያ ድምጽ የመስጠት መብታችንን ልንነፈግ አንችልም።
የከነትከት ክፍለ ሀገሩ ዲሞክራት ጃን ላርሰን ይህን እንዳሉ ወዲያው አቋረጣቸው። የምክር ቤቱ ካሜራዎችም መቅረጽ እንዲያቆሙ ተደረገ። ጊዜያዊ አፈጉባኤው እረፍት እንውሰድ ሲሉ አዘዙ። ሆኖም አንዳንዱ ሸንጎ ውስጥ የነበረው እንቅስቃሴ በሌሎች የግል መገናኛ ብዙሃን መስመሮች መውጣቱ አልቀረም ነበር። ዲሞክራቶቹ አባላት አደገኛ የሆኑ ግለሰቦች መሳሪያ መግዛት እንዳይችሉ ለመከልከል ሰፋ ያለ የህይወት ታሪክ ፍተሻና ሌሎችም ቁጥጥሮች እንዲካሄዱ ነበር ሐሳብ ያቀረቡት።
We're calling on the leadership of the House to bring common sense gun control legislation to the House.
የምክር ቤቱ አመራር ትርጉም ያለው የመሳሪያ ቁጥጥር ህግ ለሸንጎ አቅርቦ ድምጽ እንዲያሰጥ ነው የምንጠይቀው። ድምጽ እንስጥ።
የጆርጂያው ክፍለ ሀገር ዲሞክራት የምክር ቤት አባል ጃን ሉዊስ በሲቪል መብት እንቅስቃሴው ዘመን የነበረውን ዘዴ ነው በትናንቱ የቅምጥ አቤቱታ እርምጃ የተጠቀሙበት።
We can no longer be patient. So today we come to the well of the house to dramatize the need.
ካሁን ወዲያ መጠበቅ አንችልም፣ አንታገስም። ስለዚህም ዛሬ በዚህ መድረክ ላይ የተገኘነው አንድ እርምጃ መውሰድ እንደሚያስፈልግ አጉልተን ለማሳሰብ ነው። በሚቀጥለው ወር፣ በሚቀጥለው ዓመት አይደለም፣ ዛሬውኑ እርምጃ እንውሰድ።
ከአሜሪካውያን የሚበዛው ሕዝብ መሳሪያ ለፈለገ ሰው መሸጥ እንዳይቻል የሚያደርግ ተገቢ እርምጃ እንዲወስድ ድጋፍ ይሰጣል። ምክር ቤቱ ያን የማያደርገው የመሳሪያ ባለቤት ኃይለኛ ክፍል ግፊት እያደረገበት ነው ብለው ብዙዎች ይወነጅላሉ።
It is past time for the Congress to listen to the American public instead of to the National Rifle Association.
ምክር ቤቱ ገና ድሮ ብሔራዊ የመሳሪያ ባለቤትነት መብት ተሟጋቾች ማህበርን ሳይሆን የአሜሪካ ሕዝብን መስማት ነበረበት። መሳሪያ አሸባሪዎች በከባድ ወንጀል የተፈረደባቸው ሰዎችና ሌሎች ላይ ጉዳት በማድረስ የሚያሰጉ ሰዎች እጅ እንዳይገባ እጅግ ብዛት ያላቸው ዴሞክራቶች፣ ሪፐብሊካኖችና ከሁለቱም ፓርቲ ነጻ የሆኑ አሜሪካውያን የሚጠይቁትን ማዳመጥ ነበረበት።
አንዳንዶች የመወሰኛው ምክር ቤት አባላትም ወደ ተወካዮች ምክር ቤቱ ሄደው ለዲሞክራቶቹ ጓዶቻቸው ድጋፍ ሰጥተዋል።
I'm very disappointed in that we have to resort to civil rights tactics.
በምክር ቤት አባልነት ደንቡን ተከትለን ድምጽ እንስጥ ብሎ ህገ መንግስታዊ መብት ለመጠየቅ በሲቪል መብቶች ትግል ዘመን የነበረ ታክቲክ ለመጠቀም መገደዳችን በጣም ያሳዝነኛል።
በሪፑብሊካኖች የሚመራው የመወሰኛው ምክር ቤት ሰኞ ዕለት በአራት የመሳሪያ ቁጥጥር ረቂቅ ህጎች ላይ ድምጽ እንዳይሰጥ አድርጓል። የህጎቹ ተቃዋሚዎች የዜጎችን መሳሪያ የመግዛትና መሸጥ ህገ መንግስታዊ መብት የሚከለክል ስለሆነ ነው ባዮች ናቸው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ንጉሡ ታምሬ ፕሮግራሙን እስከ ምሽቱ 4 ሰዓት እየመራ አብሮን ይቆያል። አሁን ሁለተኛውን የፕሮግራም አጋማሽ እየጀመርን ነው። ቀዳሚው ባህልና ማህበረሰብ
በጎጃም የሚገኙ የተፈጥሮና የተዋጽኦ ውጤቶችን ለማበልጸግ በቂ ጥረት እንዳልተሰራ የደብረ ማርቆስ ዩኒቨርሲቲ ፕሬዝደንት ተናግረዋል። የአዲስ ዓለማየሁ የባህል ጥናት ተቋም ይህን ጉድለት ለማጣራት ጥረት እንደሚያደርግም ተገልጿል። በዚህ ዙሪያ መለስካቸው አምሃ ያወያያቸው ዶክተር መርሻ አለህን ይባላሉ። በአዲስ አበባ ዩኒቨርሲቲ የሥነ ልሳንና ጥንታውያን መዛግብት ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በኮሌጁም የጥናትና ምርምር ምክትል ዳይሬክተር ሆነው በማገልገል ላይ ይገኛሉ። በአሁኑ ጊዜ በእርሶ ጥናት ኢትዮጵያ ውስጥ ያለ ሌላ አገር ውስጥ የሌለ፣ ኢትዮጵያ በሥነ ጥበብ ሀብት ለሌላው ዓለም ማቅረብ የምትችለው ገጸ በረከት ምንድን ነው ሲል መለስካቸው ላቀረበላቸው ጥያቄ በመመለስ ይጀምራሉ።
ኢትዮጵያ እንግዲህ እኔ የምልህ እንደ ቀደም እንዳለ የክርስትናም በተለይ ክርስትና ሲባል እውቀትም ያለበት ሀገር ነው። ታሪክ የጠገበች ሀገር እንደመሆኗ ብዙ ነገር አስተዋጽኦ ማድረግ ትችላለች ብዬ አስባለሁ። ካደረገችው እንነሳ። ያደረገችው ለምሳሌ መጽሐፈ ሄኖክን ማየት ትችላለህ። መጽሐፈ ሄኖክ አይታወቅም ነበር በዓለም ደረጃ። ነገር ግን ጄምስ ብሩስ የተባለ ሰው ወደዚህ ሀገር መጥቶ ይዞ ሄደ። ከዛ ሲመረምሩ እንደሄማ ሌላ የተለየ ጠፍቶ የኖረ ነገር ነው ብለው ያንን አስተዋወቁ። ወደ ሙት ባህር የተገኙ ቁርጥራጭ ጽሁፎችን እንደዚህ ነው እንግዲህ ሪኮንስትራክት ያደረጉት። እሱ ብቻ አይደለም፣ ሌሎችንም አስተዋጽኦ አድርጋለች ኢትዮጵያ። ለምሳሌ ቅዱሳን መጽሐፍትን በምታይበት ጊዜ የሃይማኖት ነገር ብቻ አይደለም፣ ንግግሬም ላይ እንደገለጽኩት የተለያዩ እውቀቶች ያሉባቸው ዲስፕሊንስ ያሉባቸው እውቀቶች ናቸው። እነዚህ መጽሐፍት አንዱ ልጥቀስልህ፣ መድኃኒት፣ የመድኃኒት ቅመማ በግዕዝ መጽሐፍት በጣም ተብራርቶ ይገኛል። መጽሐፈ መድኃኒት የሚባለው ከእጽዋት እንዴት አድርጎ ተቀላቅሎ መድኃኒት እንደሚሰራ። መጽሐፈ አእባን የሚባል አለ፣ የተለያዩ ቀለም ያላቸውን እብን ማለት በግዕዝ ድንጋይ ማለት ነው። የተለያዩ ሮክስ የድንጋዮች ቀለም ያላቸው ድንጋዮች ተቀላቅለው ለምን መድኃኒት እንደሚውሉ የሚያትት መጽሐፍ ነው። መጽሐፈ ፀሐይ፣ መጽሐፈ ማይ የውሃ ከዚህኛው አለት የሚፈልቅ ውሃ ከዚህኛው ጋር ተቀላቅሎ እንዲህ ይሆናል፣ እንዲህ አይነት ምንጭ ያለው እንደዚህ እያለ በጣም ሰፋ ያለ እውቀት ነው። በዚህ ረገድ ኢትዮጵያ ካበረከተችው ነገር አንዱ መጽሐፈ መድኃኒት ነው። ሁላችንም እንደምናውቀው አጼ ቴዎድሮስ መቅደላ ላይ ራሳቸውን ሲገሉና ሰራዊታቸው ሲበተን ከተዘረፉት እንግዲህ እውቀቶች አንዱ በመጽሐፍት የነበሩ እውቀቶች ናቸው። አጼ ቴዎድሮስ መጽሐፍ ትልቅ ቤተ መጽሐፍ የመገንባት ህልም ነበራቸው እንደ ቀደሙት ነገስታት፣ እና እንዲሁ ያገኙት መጽሐፍ አይሰበስቡም ነበር። ልዩ የሚባሉ መጽሐፍትን በጣም ትልቅ ራዕይ የነበራቸው መሪ ነበሩና መጽሐፈ መድኃኒት ሁለት ትልልቅ ቮሊዩም በሁለት ሰው የሚሸከማቸው ቮሊዩሞች ወይም ጥራዞች ነበሩ። ከተወሰዱት መጽሐፍት አንዱ ሁለት ጥራዞች ማለት ነው። እና አሁን አውሮፓ የትኛውም ላይብረሪ አታገኛቸው። እኔ አውሮፓ በነበርኩ ጊዜ እድሉን አግኝቼ ብዙ የኢትዮጵያ መዛግብት መጽሐፍት ያሉባቸው አብያተ መጽሐፍት ጎብኝቻለሁ። አንዱ ዓላማ የነበረው ከዚህም ጀምሬ ስሰማ ስለነበረ መጽሐፈ መድኃኒትን መፈለግ ግን የለም፣
አላገኙም፣
በፍጹም የለም። እንዲሁ ሳብ ተደርጎ የታተመ አንዳንድ እነ ስትሬልሲን የሚባሉ የዛው አካባቢ ሊቃውንት የጻፏቸው ትንንሽ የጥናት ጽሁፎች ትርጉም የሰጡባቸው እንጂ ፊዚክሊ መጽሐፍቱ የሉም። ስለዚህ አሁን ከአውሮፓ የሚመጣው መድኃኒት እንደኔ መታበይ ካትበለኝና ምናልባት ከዛም የተገኘ ሊሆን ይችላል። እውነት በተለይ ጀርመን ስለተማርኩ ጀርመን ለእውቀት ያለውን ቦታ አውቃለሁ። አይደለም የተጻፈ እውቀት በቃል ዝም ብሎ የሚያየውን እውቀት የሚፈጥርለት ህዝብ ነው።
ያለ። ስለዚህ ኢትዮጵያ አሁንም ገና ያልገለጠችው ብዙ እውቀት አለ። እዚህ ሀገር የተጻፈውን ብቻ እንመልከት። ዛሬ እዚህ ቦታ እዚህኛው አርካይቭ ይሄ መጻሕፍት አሉ፣ እዚህኛው አርካይቭ እንላለን፣ ነገር ግን የተቀበሩ መጻሕፍት አሉ። እዚህ ሀገር ምድር በከርሷ የያዘቻቸው መጻሕፍት ብዙ ናቸው። እንደምታውቀው ሀገራችን በጦርነት ያለፈች ስለሆነች መነኮሳቱ በጦርነት እንዳይቃጠሉብን ብለው ተሸክመው ሄደው ዋሻ ያስቀምጧቸዋል፣ ይቀብሯቸዋል። ከቀበሯቸው በኋላ እዛው ይጠብቃሉ። ሲያልፉ መጻሕፍቱ እዛው ተቀብሮ ነው የሚቀሩት። ብዙ ቦታዎች እንደዚህ የአርኪኦሎጂ ጥናት ቢደረግ ብዙ እውቀት አለ ያልደረስንበት። ስለዚህ አሁንም ቢመረመር በወጉ እዚህ ያለን መምህራን ወይም ተማሪዎች በደንብ ብንመረምራቸው ለሀገር ብዙ እውቀት እናበረክታለን ብዬ አስባለሁ። ከተጻፈው ውጭም በቃልም እንደዚሁ ብዙ 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 እውቀት ልንሰጥ እንችላለን ብዬ አስባለሁ። ስለዚህ ኢትዮጵያ ብዙ የምታበረክተው እንደ ሀገር እውቀት አላት።
አሁን ለምሳሌ እንዳሉት መጽሐፈ ሄኖክ አለ፣ አሁን የነገሩኝ መጽሐፍ አለ፣ መጽሐፍ መድኃኒት የመሳሰሉት የሀገር ሀብቶች የነበሩ አሁን እንደጠቆሙኝ ግን መጽሐፈ መድኃኒት በወረራ ጊዜ የተወሰደ አንድ ትልቅ የሀገር ሀብት ነው። እነዚህን ሀብቶች ለማስመለስ ምን የሚታቅድ ነገር አለ በእናንተ ደረጃ?
ብዙ ጊዜ እንነጋገራለን። አሁን እኔ ጥናቴን ሳደርግ አንድ 50 ገጽ ያለው ጥናት ኮፒ ለማግኘት እስከ 280 ዩሮ ከፍላለሁ። አንድ 50 ገጽ ያላት መጽሐፍ ለማግኘት 280 ዩሮ በብር ስታባዛው ብዙ ነው። ያ ሀብት ኢትዮጵያ እዚህ አንጀታቸውን አስረው የጻፉ ሊቃውንት፣ እነሱን የወለደች ቤተ ክርስቲያን ሀገር አይጠቀሙም። ስለዚህ ከዛ እውቀት መጠቀም መቻል አለብን። ጥቅሙ ይቅርብን፣ ቢያንስ እውቀቶቹ ማግኘት አለብን። ስለዚህ ስንነጋገር የምንለው ምንድን ነው? በመንግስት ደረጃ የሚሰራ ስራ አለ፣ በምሁራን ደረጃ ደግሞ የሚሰራ ስራ አለ፣ በህዝብ ደረጃ የሚሰራ ስራ አለ። ያ እስከሚሆን ግን መንግስትም ስለ እነኚህ ሀብቶች ማወቅ አለበት። የትኛውም የመንግስት ባለስልጣን ብታየው ብዙ እውቀት ብዙ የለም ሪሊ ስለ እኛ መጽሐፍት እውቀት። ስለዚህ ያንን እውቀት መፍጠር አለብን። እውቀቱን ለመፍጠር እንደዚህ የባህል ማዕከላት ሲቋቋሙ፣ የእኛ አዲስ አበባ ያለው ትምህርት ክፍል ተማሪዎችን እያመረተ ሲሄድ፣ በየመንግስት መስሪያ ቤቱ አጀንዳ ይሆናል፣ ጉዳዩ አጀንዳ ይሆናል። እንደዚህ አይነት ኮንፈረንሶች ላይ የሚሰጡ ትንታኔዎች አጀንዳ የሆነ ቁጭት መፈጠር አለበት። ስለዚህ አንዱ ቁጭት መፍጠር ነው። ሁለተኛው የት ምን አለ የሚለውን ማወቅ ነው። እዚህ ላይ ብዙ ችግር የለብንም።
እኔ እንደውም ቅድም ሲሉኝ አሁን ለምሳሌ መጽሐፈ መድኃኒት ከዛ ውስጥ የተወሰኑ በቁንጽል እየወጡ ይታተማሉ እንጂ የት እንደሆነ ሎኬት ማድረግ
አልቻለም።
ለምንድን ነው
እንደሚመስለኝ፣ እኔ ከፕሮፌሰሬ ጋር በጣም ትልቅ የሚወደው ፕሮፌሰር ነው ያስተማረኝ፣ እዛ ጠይቄዋለሁ። ሳቀብኝ፣ እውነት ሳቀብኝ። እንደዚህ አይነት ነገሮችን አሁን የኩርዓተ ርእሱ የሚባል አንድ ትልቅ ስዕል አለ። እሱ እኮ በቅርብ ነው የተገኘው። እኔ ሁለት መላምት አለ። አንደኛ ተደብቋል፣
ሆን ተብሎ
ተደብቆ እውቀቱ እየተቀዳ ነው ብዬ ነው ማምነው። በነገራችን ላይ እንዲህ ዝም ብሎ በአንድ ጊዜ የምትወስደው እውቀት አይደለም። በጣም ብዙ ምርምር የሚጠይቅ የመቶ ዓመታት ስራ ነው ብዬ ማስበው። ስለዚህ አንደኛው መላምቴ ተደብቋል ነው። ሁለተኛው ወታደሮች ናቸው የወሰዷቸው። በነገራችን ላይ በዛ ጊዜ ሰውም ተሰርቋል። እንደምታውቀው አለማየሁ ቴዎድሮስ ተሰርቆ ነው የተወሰደው። እናቱ ሞተው እዚህ ጨለቆ ስላሴ ከተቀበሩ በኋላ እሱን ይዘው ነው የሄዱት እና ወታደር ነው ይዘው ሄደው። ኩርዓተ ርእሱ የሆነ ወታደር ወደ ፖርቱጋል ሽጦት የተገኘ ስዕል ነው። ስለዚህ ምናልባት አንዱ ወታደር የማይጠቅም አድርጎት የሆነ ቦታ ጥሎታል ብዬ ገምታለሁ። ሁለት መላመት። ስለዚህ እኔ የሚያመዝንብኝ ከፕሮፌሰርም ንግግር አንጻር እንደተደበቀ ነው ሆን ተብሎ። ስለዚህ ውጭ ያሉትን እናውቃለን። ምን የሚባል አለ? ይሄ መጽሐፍትን አንድ ላይብረሪ ያሉትን መጽሐፍት ካታሎግ ይሰራል። የኢትዮፒክ ወይም የግዕዝ መጽሐፍት ካታሎጎች ተሰርተዋል። ቢያንስ እናውቃቸዋለን እዛ ያሉትን። በግል ያሉትን ባናቅም ታላላቅ የፈረንሳይ ብሔራዊ ቤተ መጽሐፍት፣ ጀርመን ሀገር ሁለት ሶስት ዩኒቨርሲቲዎች ያሏቸው፣ የብሪትሽ ላይብረሪ ሙዚየም ኤንድ ሶን፣ እነሱ እናውቃቸዋለን። ስለዚህ መጠየቅ መጀመር አለብን ብዬ አምናለሁ። አሁን እኛ በኢንተርናሽናል ኮንፈረንስ ሁልጊዜ እንናገራለን፣ ግን ኢንተርናሽናል ሎው የሆነ ነገር ከያዝ ከምን ይነሱብሃል? የዓለም ቅርስ ነው ነው የሚሉት። ኢትዮጵያ የሚለውን ያጠፉና የዓለም ቅርስ ነው ሶ መብት አለን ይላሉ። እኔ ፊዚካሊ መጽሐፍቱ ቢመጡ እዚህ የምናስቀምጥበት ቦታ የለም። እውነት ለመናገር አሁን እኮ አልተዘጋጀን። እውነት ግን ቢያንስ ኮፒያቸውን ማምጣት አለብን። ኮፒዎቹ መጥተው በሚገባ ወደሚያጠኗቸው ሰዎች መድረስ አለባቸው። ኢትዮጵያውያን ማወቅ አለባቸው። ስለዚህ መሰራት አለበት ብዬ ማምነው የውጭውን በሚመለከት በተቻለ መጠን በመንግስት ደረጃም ዲፕሎማት እንግዲህ አክሱም ሐውልት ተቃለ መጥቷል። በዚያው አይነት ሌሎችም እንዲመጡ ማድረግ ነው። እኔ ትልቁ ሐሳቤ ግን እዚህ ሀገር ያለው እዚህ ኢትዮጵያ ውስጥ እኮ እኔ በተለያዩ ገዳማት የመጽሐፍት ስብስቦችን ጎበኛለሁ። አቃቤ ነዋይ የሚሏቸው አሉ። እቃቤቱን የሚጠብቁ የአንድ ደብር ወይም ገዳም 80 መጽሐፍ ተረክበዋል ብለው ይፈርማሉ። የዛሬ 20 ዓመት ይደረድሯቸዋል። እነሱ የሚቆጥሩት ከዚህ ከኋላ ከጀርባ ነው። 1 2 3 4 80 በቃ 80 መጽሐፍ አለ። አልጠየቅም፣ ስሞትም ምንም ችግር የለም። 80 ይረከባል ወይ አስረክብ ቢሉ 80 ቆጥር ያስ ገልብጠ መጽሐፉን ስታነበው ግን የለም። እኔ አልቅሻለሁ። የሆነ
ባዶ ነው የሚገኘው።
በቃ ምስጥ ፈሽቶት የአቧራው ምኑ እንዳልሆነ አድርጎት እውቀት፣ ምክንያቱም የጥራዙ ጀርባው እንጨት ስለሆነ ይይዛል፣ ብራናው ግን ጠፍቷል። ስለዚህ እኔ እዚህ ሀገር በእውነት ያለው እንግዲህ ትልቁ በተጻፈ የጥንታዊ እውቀት የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ታሪክ አስተዋጽኦ አድራጊ መመስገን አለባት። ነገር ግን መክፈት አለ። አሁን የትኛውም ቦታ ብትሄድ አንድ የተላለፈ ወረቀት አለ፣ ማንኛውም ሰው መጽሐፍት እንዳታሳዩ እንዳይቀዳ የሚል ያችን ነው የሚመዙበት ቶሎ ብለው እና ኢትዮጵያውያንም ሆነን አይፈቅዱልንም። ቋንቋቸውን እያወራን ምን አሁን ወደ ምን ይሄዳል መሰለህ? ወደ ይሄ ገንዘብ የመስጠት የማታለል
ወደ ሙስና ይሄዳል፣
ሙስና ይሄዳል። ኢትስ አንፎርቹኔት። እና እዚህ ሀገር ትልቁ ከወጣው ያልወጣው ብዙ ነው፣ ምድር ውስጥ ያለው ብዙ ነው። ይህንን መጠበቅና ቶሎ ወደ ስራ ማምጣት አለብን።
በጣም አመሰግናለሁ።
እሺ፣ እሺ፣ እግዚአብሔር ይስጥልኝ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
አንድ አዲስ መጥፎ በሽታ ገብቷል የሚሉ ዘገባዎች ከ35 ዓመታት በፊት ብቅ ካሉ ወዲህ ዛሬ ኤችአይቪ ኤድስ ብለን የምናውቀውን በሽታ ማለት ነው፣ ከዚያ ጊዜ ወዲህ የሕክምናው ማህበረሰብ በሽታውን በመቆጣጠር ረገድ ትልቅ እርምጃ አስመዝግቧል። ያኔ እንደ አውሮፓውያን አቆጣጠር በ1980ዎቹ ዓመታት አንድ ሰው በደምህ ኤችአይቪ ተገኘ ቢባል መሞትህ ነው የመባል መርዶ እንደ መስማት የሚቆጠርበት ዘመን ነበር። ያኔ ለቫይረሱ የተጋለጠ ሰው ግፋ ቢል የሁለት ዓመት ዕድሜ ቢያገኝ ነበር። ዛሬ ለኤችአይቪ የተጋለጠ ሰው ተገቢውን ሕክምና ካገኘ በንጽጽር እንደ ማንኛውም ሰው ኑሮውን መኖር የሚችልበት ጊዜ ላይ ነን። ታዲያ በዚያ ደረጃ ተራምደን ስናበቃ ይህን ክፉ በሽታ ልናጠፋው ያልቻልነው ስለምን ይሆን በማለት የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም የጸረ ኤድስ ጥረት አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴቦራ ብሪክስ የተናገሩትንም ይጠቅሳል ርዕሰ አንቀጹ። አንዱ ዋና እንቅፋት አሉ፣ መድኃኒቱ ለሁሉም ሰው እኩል አለመዳረሱ ነው። ለበሽታው ከማንም በላይ ተጋላጭ የህብረተሰብ ክፍሎች አሉ። ነገር ግን የጸረ ኤች አይ ቪ ኤድስ ምላሽ የማይደርስባቸው ወደ ጎን የተገፉ ውጪ የተጣሉ ናቸው ሲሉ የተናገሩትን ርዕሰ አንቀጹ አስፍሮታል። ዴቦራ ብሪክስ በመቀጠል የተባበሩት መንግስታት የጸረ ኤድስ ክፍል ዩኤን ኤድስ እንዳስቀመጠው ወንድ ለወንድ ተፋቃሪዎች ወይም ከወንድ ጋር ግብረ ስጋ ግንኙነት የሚፈጽሙ ወንዶች፣ ጾታቸውን የቀየሩ ሰዎች፣ በወሲብ ንግድ ላይ የተሰማሩ እንዲሁም ሱስ አስያዦችን በመርፌ የሚወጉ ሰዎችና እስረኞች ዋና ዋናዎቹ የኤችአይቪ ተጋላጮች ናቸው ብለዋል። ኤድስን ስለማጥፋት በተወያየ የተባበሩት መንግስታት ከፍተኛ ጉባኤ ላይ አምባሳደሯ ባሰሙት ንግግር ለነኚህ በግንባር ቀደምነት ለቫይረሱ ተጋላጭ የህብረተሰብ ክፍሎች በቃላት የምንገልጸውን ስጋት ያሉት እንቅፋቶች እንዲወገዱ አስቸኳይ ተግባራዊ እርምጃ ወደ መውሰድ መቀየር አለብን ሲሉ አሳስበዋል። ስለዚህ ነው ዩናይትድ ስቴትስ በፕሬዝደንታዊው የጸረ ኤድስ አጣዳፊ እርዳታ በፔፋር መርሃ ግብር አማካይነት ለእነዚሁ የህብረተሰብ ክፍሎች የሚውል የ100 ሚሊዮን ዶላር ወጪ የመደበችው። ዓላማው ፍቱንነታቸው የተረጋገጠ የቫይረሱ መከላከያዎችንና የሕክምና አገልግሎት እንዲደርሳቸው ለማገዝ ነው። ዋናዎቹ ተጋላጭ ህብረተሰብ ክፍሎች ጥራት ያለው የጸረ ኤችአይቪ አገልግሎት እንዳያገኙ እንቅፋት የሚደቅኑት ያድልዎና የማግለል ተግባር ጥቃትም ጭምር መቀጠላቸው ተቀባይነት ሊኖረው አይገባም ያሉት አምባሳደር ብሪክስ፣ ፔፕፋር ከነዚህ የማህበረሰብ ክፍሎች ጋር ያለማወላወል ከጎናቸው ለነሱ መቆሙን ይቀጥላል ብለዋል። ጤናቸውና ሰብአዊ መብቶቻቸው እንዲጠበቁ በጥልቅ ቁርጠኝነት እንሰራለን ሲሉ አምባሳደሯ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ያበቃል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ¶¶